The Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ሰላም ጤና ይስጥልን፣ እንደምናመሻችሁ። ሰኞ መስከረም 3 ቀን 2008 ዓ.ም መሰናዷችንን ይዘን ቀርበናል። አስተናጋጆቻችሁ አሉላ ከበደና
ሄኖክ ሰማእግዜር ነን። በቀዳሚው ዝግጅታችን በኤርትራ አራት ድርጅቶችን ያቀፈ ወታደራዊ ጥምረት ከተመሰረተ ከጥቂት ቀናት በኋላ የትግራይ ሕዝብ የጋራ ንቅናቄ መሪና የአዲሱ የሀገር አድን የጋራ ንቅናቄ ምክትል ሊቀመንበር አቶ ሞላ አስገዶም የተወሰኑ ታጣቂ አባሎቻቸውን ይዘው ወደ ኢትዮጵያ መሄዳቸው ተዘግቧል።
ለሀገራችን ይጠቅማን ብለን የጀመርነው ትግል ነበረ። በሂደት ደግሞ የአስተሳሰብ ለውጥ አድርገን ከመንግስት ጋር በየጊዜው እየተገናኘን ጠለቅ ያለ ውይይትና ድርድር አድርገን ከዚህ አንጻር ረዘም ላለ ጊዜ አብረን ስንሰራ ነው የቆየ ነው። ጊዜው ስደርስ ደግሞ በዛ ደረጃ መምጣት የቻልንበት ሁኔታ ነው ያለው።
አቶ ሞላ ከኢትዮጵያ የሰጡት ቃል ነው። የቀድሞ የትግል አጋራቸው መኮንን ተስፋይ ከኤርትራ ግን የሚከተለውን አስተያየት ሰጥተዋል።
የድርጅት ለውጥ ይፈልጋል፣ የአመራር ለውጥ ይፈልጋል ስለተባለ የሚወረ አሁን ግን ከወያነ መንግስት ሆኖ ለዚ ተባብረን እንሰራለን ነበር እናም የሚል ውሸት የራሱ ድግመት መሽቶን እንጂ እንደዚህ አይነት ስራ እንዳልነበረ መረጋገጥ ፈል
በሌላ ዜና የዩናይትድ ስቴትስ ኩባንያዎች በኢትዮጵያ በኢንዱስትሪ ዘርፍ እንዲሳተፉና ንግድ እንዲጠናከር የተያዙ ጥረቶች፣ እንዲሁም ደግሞ የደቡብ ሱዳን የሰላም ስምምነትን ተግባራዊ ለማድረግ የሚሰሩ ስራዎችን አካተናል።
በሁለተኛው አጋማሽ ስፖርት፣ አፍሪካ ነክ ርዕሶችና ጤና ተካተዋል። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ የጋበዝን። አሁን የምሽቱን ዜና እናስቀድማለን። መልካም ምሽት። በኤርትራ የሚገኙ አራት በትጥቅ ትግል ላይ የተሰማሩ ንቅናቄዎች የጋራ ጥምረት በፈጠሩ ጥቂት ቀናት ውስጥ ከአራቱ ቡድኖች የአንዱ መሪ ወደ ኢትዮጵያ መክዳታቸው ተነገረ። የተወሰኑ ታጣቂ አባሎቻቸውን ይዘው ወደ ኢትዮጵያ መግባታቸው የተነገረው መሪ የትግራይ የሕዝብ የጋራ ንቅናቄ ሊቀመንበርና የአዲሱ የአገር አድን የጋራ ንቅናቄ ምክትል ሊቀመንበር አቶ ሞላ አስገዶም ናቸው። በአለፈው ሳምንት ሰኞ የጋራ ንቅናቄውን የመሰረቱት አራት ድርጅቶች የአፋር፣ የትግራይና የአማራ ህዝብ የጋራ ንቅናቄዎችና እንዲሁም የአርበኞች ግንቦት ሰባት ንቅናቄ ሲሆኑ አዲሱንም ጥምረት አገር አድን የጋራ ንቅናቄ ሲሉ ሰይመውታል። የጋራ ንቅናቄው ዶክተር ብርሃኑ ነጋም በዋና ሊቀመንበርነት፣ አቶ ሞላ አስገዶምን በምክትል ሊቀመንበርነት ሲመርጥ ከአራቱም አባል ድርጅቶች የተውጣጣ አገር አድን የተሰኘ ሰራዊት ማቋቋሙን ተዘግቧል። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
እስላማዊ ጽንፈኛ ቡድን አልሸባብ በማዕከላዊ ሶማሊያ ሀገሪቱን የሂራን ግዛት ለመመስረት ሰልለዋል፣ ከኢትዮጵያ ወታደሮች ጋርም ግንኙነት አላቸው በሚል የወነጀላቸውን ሁለት ወንድማማቾች አንገት በመቅላት ገድሏል። የሟቾቹ ቤተሰቦች እንደገለጡት የተቀሉት የ20ና የ25 ዓመት ዕድሜ ያላቸው ሁለት ወንድማማቾች አስከሬን ከቡሎ ባርዴ ከተማ 60 ኪሎ ሜትር ርቃ ባለችው የረሶአ መንደር ተጥሎ በትናንትናው ዕለት እንደተገኘ ታውቋል። ሟቾቹ የኢትዮጵያና የሶማሊያ መንግስት ወታደሮች ባለፈው ሰኞ የሂራን ግዛቷን የቡልቃ ቃብሬ ከተማ ድንገት ለቀው በወጡ በጥቂት ሰዓታት ውስጥ ከተማይቱን በተቆጣጠሩት የአልሸባብ ተዋጊዎች ተይዘው መወሰዳቸውን የዓይን እማኞች ተናግረዋል። ሁለቱ ሰዎች ባለፈው ነሐሴ ወር መጀመሪያ ላይ የኢትዮጵያና የሶማሊያ መንግስት ወታደሮች ከተማይቱን ከአልሸባብ እጅ ባስለቀቁበት ወቅት በአካባቢው ይኖሩ እንደነበርም የመንደሪቱ ነዋሪዎች ለአሜሪካ ድምፅ የሶማሌኛ ቋንቋ አገልግሎት በሰጡት ቃል አስረድተዋል። ለደህንነታቸው በመስጋት ስማቸው እንዳይገለጥ የጠየቁት የአካባቢው ነዋሪዎች አክለውም ከሁለቱ ወንድማማቾች አንዱ በቅርቡ የሁለተኛ ደረጃ ትምህርቱን ያጠናቀቀ ሲሆን ሌላው ስራ አጥ እንደነበረ ገልጠዋል።
በሌላ የሶማሊያ ነክ ዜና የዩናይት ስቴትሱ ነዋሪ የሆኑ የሶማሊያ ማህበረሰብ አባላት መሪዎች የዩናይት ስቴትስ የሀገር ውስጥ ደህንነት ጥበቃ መስሪያ ቤት በስህተት በሽብር ተጠርጣሪዎች ስም ዝርዝር ውስጥ አስገብቶናል የሚል ቅሬታ ያሰሙ ሰዎችን ጉዳይ ለመመርመር የወሰደውን እርምጃ አወደሱ። ከ14 ዓመታት በፊት በዩናይት ስቴትስ የደረሰውን የመስከረም አንዱን የአሸባሪዎች ጥቃት ተከትሎ በመቶዎች የሚቆጠሩ የሶማሌ ተወላጅነት ያላቸው ሰዎች ላለፉት በርካታ ዓመታት በስህተት ከሽብር ተጠርጣሪዎች መዝገብ ገብተዋል ሲሉ የማህበረሰብ መሪዎቹ አመልክተዋል። በብዙ ሺዎች የሚቆጠሩ የሶማሌ ተወላጆች ወደሚኖሩባት የመካከለኛው ምስራቅ ዩናይትድ ስቴትስ ሚኒያፖሊስ ያመራው አንድ የዩናይትድ ስቴትስ የአገር ውስጥ ደህንነት ጥበቃ መስሪያ ቤት ቡድን ከተባለው ጉዳይ ጋር ተያይዘው ለሚነሱ ችግሮች እልባት ለመሻት ሰፊ ስብሰባ ትናንት አካሂደዋል። ስማቸው ከተባለው የሽብር ተጠርጣሪዎች መዝገብ በመስፈሩ በርካታ የሶማሌ ተወላጆች በአውሮፕላን ተሳፍረው ከቦታ ቦታ የመዘዋወር ችግር እንደሚገጥማቸውም አመልክተዋል።
ከመካከለኛው ምስራቅ እየፈለሰ ወደ ጀርመንና ሌሎች የምዕራብ አውሮፓ ሀገሮች የሚጎርፈውን ቁጥሩ እጅግ የበዛ ሕዝብ ፍልሰት ለመቋቋም አዲስና ጠንካራ ሕግ ከማጽደቋ ጥቂት ሰዓታት አስቀድሞ ሃንጋሪ ከሰርቢያ የሚነሳውንና ዋናውን ጎዳና መዝጋቷ ተዘገበ። የጥገኝነት ከለላ ፍለጋ ወደ አውሮፓ ህብረት ለመግባት የሚጠቀሙበትን የባቡር ሀዲድ የሚጠብቁ ፖሊሶችና ወታደሮች መተላለፊያውን ሲቆጣጠሩ፣ ሄሊኮፕተሮች በአካባቢው በማንዣበብ ይቆጣጠራሉ። ከሶሪያና በጦርነት ከሚታመሱ የመካከለኛው ምስራቅ አካባቢዎች የሚጎርፈውን በብዙ ሺህ የሚቆጠር ህዝብ ፍልሰት ክፉኛ በመቃወም የሚታወቁት የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን በዛሬው ዕለት በቡዳፔሽት የምልምል ባለማዕረግ ወታደሮች ምረቃ ላይ ባሰሙት ንግግር ስለ አዲሱ ህግ ተናግረዋል። አዲሱ ህግ በጥገኝነት ፈላጊዎች ላይ የእስራት መቀጮ ሲጥል፣ በህገ ወጥ አስተላላፊዎች ደግሞ እርሳቸው የሚገባቸው ያሉትን ከፍተኛ ቅጣት እንደሚበይን ጠቅላይ ሚኒስትር ኦርባን አመልክተዋል።
በሌላ ተያያዥ ዜና የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ዚያድ ራድ አል ሁሴን ዓለም አቀፉ ማህበረሰብ ጦርነትና የሚደርስባቸው ወከባ በመሸሽ ከሶሪያና ከሌሎች አገሮች የተሰደው የሚጎርፉትን በብዙ መቶ ሺዎች የተቆጠሩ ስደተኞች ለመቀበል ጥረት አላደረገም ሲሉ ተችተዋል። ከፍተኛ ኮሚሽነሩ የመንግስታቱ ድርጅት የሰብአዊ መብት ምክር ቤት ለሶስት ሳምንታት ያህል የሚያካሄደውን ስብሰባ የከፈቱት በዚሁ መንፈስ እንደነበር ጠቁማ ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ አዳነች ፍሳይት አቀርበዋለች።
የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ዛይድ ራድ አል ሁሴን አሊያን አል ኩርዲ የተባለው ከሶሪያ ተሰዶ ወደ አውሮፓ ለመግባት ባደረገው ሙከራ በቱርክ የባህር ጠረፍ ላይ ሰምጦ የሞተውን ልጅ በመጥቀስ ለጉዳት የተጋለጡትን ሰዎች ሰብአዊ መብት ለመጠበቅ ጉዳይ የሚያወራው ዓለም ግብዝነት በማለት ቁጣቸውን ገልጸዋል።
It made us choke, shamed and disgraced. The world wept before the body.
እንባ ተናነቀኝ። ዓለም የዚያን የትንሽ ልጅ አስከሬን ሲያይ በሁኔታው በማፈር አዘነ፣ አለቀሰ። የተሻለ ሰብአዊነት ያለው ዓለም እንዲኖር፣ የሁሉም ሰዎች ሰብአዊ መብቶች እንዲከበሩ ብዙ ንግግሮችና ስብሰባዎች ይደረጋሉ፣ ተቃውሞዎችም ይካሄዳሉ። ታዲያ ምን ጥቅም አስገኙ?
ከፍተኛው ኮሚሽነር በመካከለኛው ምስራቅ ዮርዳኖስን፣ ሊባኖስንና ቱርክን በአውሮፓ ደግሞ ጀርመንና ስዊድንን ስደተኞችንና ፈላሾችን ተቀብለው በማስጠጋታቸው አሞግሰዋቸዋል። በራቸውን ከፍተው የተቀበሉትን በሚሊዮኖች የሚቆጠሩ ሰዎችንም አመስግነዋል። በሕዝባቸው ላይ የመጤዎች ጥላቻን ያሳደሩ ክፉ ውሳኔ ሰጪዎች ያሏቸውን ሰዎች ደግሞ አጥብቀው ነቅፈዋል። የአውሮፓ ሕብረት 120 ሺህ የሚሆኑት ስደተኞች በአባል ሀገሮች እንዲሰፍሩ ያቀረበውን ሀሳብ በደስታ እንደሚቀበሉት የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ገልጸዋል። ከፍተኛው ኮሚሽነር አያይዘውም በአፍሪቃ፣ በእስያ፣ በመካከለኛው ምስራቅና በአሜሪካ ሀገሮች፣ በአጠቃላይ በዓለም ዙሪያ ባሉት ሀገሮች የጭካኔ ተግባሮች ይፈጸማሉ፣ ሰብአዊ መብትም ይረገጣል ሲሉ አስገንዝበዋል። ከሰሃራ በመለስ ባሉት የአፍሪቃ ሀገሮች ደግሞ በኤርትራ፣ በሱዳን፣ በደቡብ ሱዳን፣ በሶማሊያ፣ በማሊና በማዕከላዊ አፍሪቃ ሪፑብሊክ ያለው ሁኔታ እንደሚያሳስባቸው ከፍተኛ ኮሚሽነር ጠቁመዋል። በእነዚህ ሀገሮች ያሉት ሁኔታዎች የተለያዩ ቢሆኑም በእነዚህ ሀገሮች በሚፈጸሙት በደሎችና ግጭቶች ምክንያት ስፍር ቁጥር የሌላቸው በብዙ ሺዎች የሚቆጠሩ ሰዎች አልቀዋል፣ ጉዳት ደርሶባቸዋል፣ በሚሊዮኖች የሚቆጠሩት ደግሞ ለስደት ተዳርገዋል በማለት የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ዛይድ ራአድ አል ሁሴን አስረድተዋል።
የታሊባን ሸማቂዎች ምስራቃዊ አፍጋኒስታን ውስጥ የሚገኝ አንድ እስር ቤት ሰብረው ገብተው በመቶዎች የተቆጠሩ እስረኞችን አስለቀቁ። የአጥፍቶ ጠፊ ቦምብ ጥቃትን ጨምሮ በተቀነባበረው በዚህ ጥቃት በእስር ቤቱ ከነበሩት 436 እስረኞች 355ቱን ነው ያስለቀቁት። በመጨረሻም ባለፈው ሳምንት ባለፈው ወር በባንኮክ ከደረሰው የቦምብ ፍንዳታ ጋር በተያያዘ የማሌዥያ ባለስልጣናት 3 ተጠርጣሪዎችን በቁጥጥር ስር መዋላቸው ተዘገበ። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር።
የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22ና በ25 ሜትር ባንዶች የሚያስተላልፈውን የሰኞ ምሽት ስርጭታችንን ነው። አስተናጋጆቻችሁ ሄኖክ ሰማግዜርና
አሉላ ከበደንን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በምሽቱ ዝግጅቶቻችን ታዲያ ለትንተና ያዝናቸውን ዜናዎች ባጫጭሩ እናስተዋውቅ።
በኤርትራ 4 ድርጅቶችን ያቀፈ ወታደራዊ ጥምረት ከተመሰረተ ጥቂት ቀናት በኋላ አዲስ የተመረጡት ምክትል ሊቀመንበር ወታደሮች ይዘው ወደ ኢትዮጵያ መኮብለላቸውን፣
የኢትዮጵያና የዩናይት ስቴትስን የንግድ ግንኙነት ለማጠናከር የተያዙ ጥረቶችና የደቡብ ሱዳን የሰላም ስምምነትን ለመተግበር የተያዙ ጥረቶች የተመለከቱ ዘገባዎች ይዘናል።
በሁለተኛው አጋማሽ ስፖርት፣ አፍሪካ ነክ ርዕሶችና ጤና ተካተዋል። እስከ 4 ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱ አብይ ርዕስ ይቀርባል።
ባለፈው ሳምንት በኤርትራ የጋራ ንቅናቄ ከመሰረቱት 4 በትጥቅ ትግል የተሰማሩ ንቅናቄዎች የአንደኛው የትግራይ ሕዝብ የጋራ ንቅናቄ መሪ ወደ ኢትዮጵያ መግባታቸው ታወቀ። ከፍተኛ ቁጥር አለ የተባለውን ሰራዊት ይዘው ከኤርትራ የወጡት አዲስ የተቋቋመው የኢትዮጵያ አገር አድን የጋራ ንቅናቄ ምክትል ሊቀመንበር አቶ ሞላ አስገዶም ናቸው። ሰለሞን ክፍሌ ሁኔታውን ሲከታተል ቆይቷል። ተከታዩን ሪፖርት አጠናቅሯል።
በፕሮፌሰር ብርሃኑ ነጋ ሊቀመንበርነት በአራቱ በትጥቅ ትግል የተሰማሩ ድርጅቶች አዲስ የጋራ ንቅናቄ መመስረቱ በተገለጸ ማግስት ነው የምክትላቸው የአቶ ሞላ አስገዶም ከኤርትራ ወጥተው ወደ ኢትዮጵያ መግባት የተነገረው። 2 አበይት የሳምንቱ ክንውኖች ሆነዋል። ለመሆኑ ዋናው የዚህ ዜና ባለቤት አቶ ሞላ አስገዶም ምን ይላሉ? ዩቲዩብ ላይ ያገኘነው መግለጫቸው አለ።
እኛ ትጥቅ ትግል ስናካሂድ ነበር። በትግራይ ሕዝብ ዲሞክራሲያዊ ንቅናቄ ተደራጅተን በየጊዜው ሁኔታዎች እየገመገምን በሄድንበት ቁጥር ትርጉም የሌለውና አዋጭ እንዳልሆነ የሀገሪቱ አጠቃላይ ሁኔታ እየገመገምን የድርጅታችንም የሻዕቢያ መንግስትም ሁኔታ በጥልቀት እየገመገምን በምንመጣበት ጊዜ በፊትም ለሀገራችን ይጠቅማን ብለን የጀመርነው ትግል ነበረ። በሂደት ደግሞ የአስተሳሰብ ለውጥ አድርገን ከመንግስት ጋር በየጊዜው እየተገናኘን ጠለቅ ያለ ውይይትና ድርድር አድርገን ከዚህ አንጻር ረዘም ላለ ጊዜ አብረን ስንሰራ ነው የቆየ ነው። ጊዜው ስደርስ ደግሞ በዛ ደረጃ መምጣት የቻልንበት ሁኔታ ነው ያለው። በየቦታው የነበረ የሻዕቢያ ወታደር እየተዋጋን እየጠራረግን እንደምታየው ሰው ደክሞ ነው የመጣውና በዚህ ደረጃ ነው የመጣ ነው። የሻዕቢያው ሁኔታ በመገምገም ትርጉም የሌለው መሆኑ ሻዕቢያ ኢትዮጵያ ከመበታተን ይልቅ ለኢትዮጵያ አንድነት አይሰራም የሚል ነገር ተወያይቶ ነው ተግባብቶ ወደዚህ ደረጃ ያደረሰ።
አቶ ሞላ አዲስ ለተመሰረተው ጥምረትስ ምን ይላሉ?
ጥምረቱ ምንም ትርጉም የለውም። ትርጉም የለውም ብቻ ሳይሆን ጥምረቱ እንዲሆን ያደረግነው ራሱ እኛ ነን፣ እነሱ አይደሉም። ምክንያት ነበረ ምልህ እኛ ከመንግስት ጋር አብረን እየሰራን በነበርንበት ሁኔታ ስለነበረ ሆን ብለን ነው ጥምረት እንዲደረግ ያደረግነው።
አቶ ሞላ አስገዶም የያዙትን ሰራዊት ይዘው እንዴት እንደወጡና አለሙበት ሲደርሱም ስለተደረገላቸው አቀባበል አውስተዋል።
ሁሉም ነገር የተጨረሰ ነው። ከአመት በላይ ነው የሰራንበት የቆየን ያውቃሉ የመንግስት አካሎች። በፊታችን የቆየው የሻዕቢያ ወታደር እየጠራረግን መውጣት አለብን የሚል ነገር በሶስት አራት ቦታ ላይ ሁሉም ታጋይ እየተዋጋ እኛም መስዋዕት ከፍለናል። የቆሰሉ ጓዶች አሉ፣ ግን ጠራርገን ወጥተናል። እምልህ ሁሉ የታጠቀ ኃይል ነው፣ ትጥቅ አለው፣ መሳሪያ አለው። በዛ ደረጃም አሁን እዚህ ሶስት እንትን ያለው በግንባር ደረጃ ሁለት ግንባር ነው የመጣው። ስለዚህ ሙሉ ትጥቅ አለው፣ የተደራጀ ኃይል ነው። በጣም ጥሩ አቀባበል ነው ያደረገልን፣ ጥሩ ስሜት ነው። አንደኛ ጠብቀነዋል፣ ሀገራችን ነው፣ ህዝባችን ነው። ግን የመከላከያ ኃይሉም ህዝቡም በጣም ወጥቶ ነው የተቀበለን። በጣም ደስ የሚል የሚያኮራ አቀባበል ነው ያደረገልን።
አድማጮች፣ ማምሻውን ፕሮፌሰር ብርሃኑ ነጋ በአሁኑ ጊዜ ወደሚገኙበት አካባቢም ደውዬ ነበር። በአቶ ሞላ አስገዶም ጉዳይ ላይ መግለጫ ለማውጣት እየተዘጋጁ መሆናቸውንና ከመግለጫው በኋላ ባነጋግራቸው እንደሚመርጡ ገልጸውልኛል። ወደፊት እንመለስበታለን። ቀጥዬ ወደ ሌላ አካባቢ የትግራይ ህዝብ የጋራ ንቅናቄ ምክትል ሊቀመንበር ወዳሉበት ደወልኩ። አቶ መኮንን ተስፋዬን አግኝቻለሁ። ጥቂት ብለውኛል። ለአቶ ሞላ አስገዶም ወደ ኢትዮጵያ መመለስ ምክንያቱ ምን ይመስሎታል ብያቸዋለሁ። እርሳቸው ማለትም አቶ ሞላ አስገዶምና አብረዋቸው የሄዱ ጥቂት ግለሰቦች አሏቸው ለግል ጥቅማቸው ያደሩ እንጂ ትህዴንን ማለትም የትግራይ ህዝብ ዲሞክራሲያዊ ንቅናቄን የሚወክሉ አይደሉም ብለዋል። በማከልም
አቶ ሞላ የትህዴን አቦ ሊቀመንበር ነው የነበረ በድርጅታችን አንዳንድ መደብ ስለ ትግሉ ስለ ድርጅቱ ሁኔታው ገምገማ ምናምን ነበር እና የነበረው አንዳንድ ድክመቶች የአመራር ለውጥና አንዳንድ የሰራዊት ጥያቄ ስለነበር የሞላ ሁኔታዎች ስለተገመገመና ከስልጣኑ ለመውረድ ስለተፈለገ በዚህ ሁኔታው ስለአወቀ በዚህ በቅርብ ቀናት የተወሰኑ ጦር ይዘው ወደ ሱዳን እንደሸሸ አሁን ደግሞ በሱዳን አካባቢ ጦር እንዳለ ነው ይታወቅ።
አይጋ ፎረም የተባለው የኢትዮጵያ መንግስት ደጋፊ ድረገጽ ትላንት ከብሔራዊ የመረጃና የደህንነት እንዲሁም ከፌዴራሉ ፖሊስ የጋራ ጸረ ሽብር ኃይል የተሰጠ ባለው መግለጫ ላይ አቶ ሞላ አስገዶም ከኢትዮጵያ መንግስት ጋር በሚስጥር ይሰሩ እንደነበርና ተልኳቸውን ፈጽመው እንደተመለሱ ገልጿል። አቶ ሞላ በኤርትራ ያሉ የኢትዮጵያ መንግስት ተቃዋሚዎችን ይሰልሉ ነበር ማለት ነው? ምክትላቸው ለነበሩት ለአቶ መኮንን ተስፋዬ ያስከተልኩት ጥያቄ ነው።
ሌላ ችግሩ ለመሸፈን ያደረገው እንጂ ለዚህ ተዋውሎ ለመስራት አቅም የሌለው ይሄ ትስስርና ድርጅቱ በጣም በጥራት በታች ያለው አመራር እውቀት ያለው የትግል ፍላጎቱ በጣም ጥሩ ስለሆነ የሞላ እንደዚህ አይነት ምናምን ተዋውረን አልነበረም። ድርጅታችን በጣም ይጠዳ ነው። ስለዚህ በዚህ ሁኔታው ለምን ድርጅታችን ወደ ኋላ ሳይሆን ወደፊት መሄድ አለበት፣ የሞላ አመራር ችግር አለ፣ ይሄ ድርጅት ለውጥ ይፈልጋል፣ የአመራር ለውጥ ይፈልጋል ስለተባለ ነው ሄደ። አሁን ግን ከወያነ መንግስት ሆኖ እንደዚህ ተባብረን እንሰራለን ነበር እናምን የሚል ውሸት የራሱ ድግመት መሽቶን እንጂ እንደዚህ አይነት ስራ እንዳልነበረ መረጋገጥ ውሸት ነው። የወያነ ካድሬዎች ያደረጉ እንደዚህ ተንኮል እንደዚህ እንጂ በዚህ አይነት የሰራ ነበረ እንዳልነበረ ነው የምናውቁት። በዚህ ምክንያት ደግሞ በእርግጥም ያለመናገር እፈልጋለሁ።
ምን ያህል ሰዎች ናቸው ይዘው ሄዱት አቶ ሞላ?
አዎ እርግጠኛ ለመሆን አረጋግጠን መናገር አለበት። ምናልባት የተወሰነ ነው የሆኑ። ይሄ ሰው ደግሞ በስራ ላይ ተነስተው ብለው ነው የሄደ ጦሩ። በጣም አሁን የሚገልጽ ያለ ቁጥር በጣም የተጋነነ ነው። ብዙ ምቶ ሰዓት መቶ እየተባለ ነው። እንደዚህ ግን አልሆነም። በጣም ትንሽ ጦር ነው የሄደ። ይሄ ደግሞ በስራ ብሎ ነው የተደናገረ ነው እንጂ ሌላ አይደለም። ስለዚህ አረጋግጠን በቀጣይ ስንት እንደሄደ መናገር ይቻላል። አሁን በግምት ስንናገር በስራ ላይ ያለ አረጋግጠ መናገር እንፈልጋለን።
የትግራይ ህዝብ ዲሞክራሲያዊ ንቅናቄ በጽሁፍ መግለጫው ደግሞ ድርጅታችን በእነዚህ ሰዎች ከትግሉ መክዳት ይጠናከራል፣ የውስጡን ችግር ያጸዳል እንጂ አይደናቀፍም፣ ትግላችን ጸረ ህዝቡን ስርዓት አስወግዶ ለነጻነት ማብቃት ነው ብሏል። ከብሔራዊ የመረጃና የደህንነት አገልግሎትና ከፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ወጣ የተባለው መግለጫ ስለ አቶ ሞላ አስገዶምና የኤርትራ ተልእኮው በስፋት ተንትኗል። ለበርካታ ዓመታት በኤርትራ መንግሥት አማካይነት ሲደራጅ የነበረ የጥፋት ኃይል ብሔራዊ የመረጃና የደህንነት አገልግሎት በዚህ ኃይል ውስጥ ከነበሩ አገር ወዳድ ኢትዮጵያውያን ጋር ምስጢራዊ የሆነ የግንኙነት ሥርዓት በመመስረት በተሠራው የተቀናጀ የኦፔሬሽን ሥራ አማካይነት በተደራጀ መልኩ ከነሙሉ ትጥቁና የሰው ኃይሉ ጋር መስከረም 1 2008 ዓ ም ወደ ሀገሩ እንደ ገባ የጋራ ጸረ ሽብር ኃይል አስታውቋል ይላል። በዚሁም መሠረት በቅርቡ የኤርትራ መንግሥትና ግንቦት ሰባት የተባለው አሸባሪ ጸረ ኢትዮጵያ ድርጅት ባዘጋጁት ኅብረት ስምምነት ላይ የስብስቡ ኮር ኃይል የሆነው ዴማት የተባለው ድርጅት ሊቀመንበርና በሻቢያና በግንቦት ሰባት የተመሠረተው ንቅናቄ ምክትል ሊቀመንበር በመሆን የተመረጠው ሞላ አስገዶም ከመንግሥት በተሰጠው ተልእኮ መሠረት ሌሎች አገር ወዳድ ጓደኞቹን በማሳመንና በማደራጀት የሻቢያን የጥፋት ተልእኮ ሲያከሽፉና አጠቃላይ ሂደቱን መንግሥት በሚፈልገው መንገድ ሲመሩት ከቆዩ በኋላ ግዳጃቸውን እጅግ አኩሪ በሆነ መንገድ ፈጽመው ኃይላቸውን እንዳለ ከነሙሉ ትጥቁ በመያዝ ወደ እናት አገራቸው ተመልሰዋል ብሏል። ከብሔራዊ የመረጃና የደህንነት አገልግሎትና ከፌዴራል ፖሊስ የጸረ ሽብር ግብረ ኃይል የተሰጠው መግለጫ። አድማጮች፣ በነገው ዕለት የአገር አድን የጋራ እንቅስቃሴ መግለጫ ደግሞ ምን እንደሚል ለመከታተል እንሞክራለን። ለዛሬው በዚሁ አበቃለሁ።
ከምሽቱ 3 ሰዓት ከ20 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በኢትዮጵያና በዩናይትድ ስቴትስ መካከል ጥብቅ የምጣኔ ሀብት ግንኙነት ለመፍጠር በአዲስ አበባ የሚገኘው የአሜሪካ ኤምባሲ እየሰራ መሆኑ ታወቀ። በኢንዱስትሪ ዘርፍ የሚሰማሩ ባለሀብቶች የኢትዮጵያ መንግስት በርካታ ማበረታቻ ማስቀመጡም ተዘግቧል። የዩናይትድ ስቴትስ ባለሀብቶች በዘርፉ እንዲሳተፉም ተጠይቋል። መለስካቸው አመሀ ከአዲስ አበባ ተከታዩን ልኳል።
ዛሬ አዲስ አበባ ሂልተን ሆቴል 10 የዩናይትድ ስቴትስ አሜሪካ ኩባንያዎችንና ከ70 የማይበልጡ የኢትዮጵያ ኩባንያዎችን ባገናኘው መድረክ ላይ በኢትዮጵያ የአሜሪካ አምባሳደር ፓትሪሻ ሀስላክ ንግግራቸውን የጀመሩት ከጥቂት ወራት በፊት ፕሬዚዳንት ኦባማ በኢትዮጵያ ያደረጉትን ጉብኝት በማስታወስ ነበረ። ፕሬዚዳንቱ በዩኤስ አሜሪካና በአፍሪካ መካከል ስለሚኖረው ግንኙነት ያላቸውን ርዕይም በአጭሩ ጠቅሰዋል። መንግስታቸውና በአዲስ አበባ የሚገኘው ኤምባሲም ይህንን ግንኙነት በተለይም ከኢትዮጵያ ጋር እንዲፈጠር ለሚፈለገው የኢኮኖሚ ትስስር በታላቅ ስሜትና በብርቱ ትጋት እየሰሩ ናቸው ብለዋል።
The US government and the US embassy in Addis Ababa are working hard and enthusiastically to advance President Obama's
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲና የዩናይትድ ስቴትስ መንግስት የፕሬዝደንት ኦባማን የዩናይትድ ስቴትስ አፍሪካ ርዕይ እውን ለማድረግ በርትተውና በታላቅ ስሜት እየሰሩ ናቸው። በአፍሪካና በተለይም በኢትዮጵያና ዩናይትድ ስቴትስ መካከል ያለው የንግድ ግንኙነት ጥብቅና ጥልቅ እንዲሆን ያለን ቁርጠኝነትም ይቀጥላል። ፕሬዝደንቱ በቅርብ ጊዜ እዚህ ያደረጉት ጉብኝት እንዳረጋገጠው ዛሬ የተዘጋጀው መድረክም በአፍሪካ ፕሬዝደንት ኦባማ የጀመሩት ከአፍሪካ ጋር የመናገድ ውጥን ቁልፍ አካልና የቅርብ ጊዜ ጉብኝታቸውም ተከታይ ነው።
በመድረኩ ላይ የተገኙት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አቶ ፍጹም አረጋ በበኩላቸው በስፍራው ለተገኙት የአሜሪካና የኢትዮጵያ ባለሀብቶች የመዋለ ንዋይ እድሎችን በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። ሀገሪቱ አላት ያሉትን እምቅ ሀብቶች በመዘርዘርም ይህንን እምቅ ሀብት በማልማት ባለሀብቶቹ በሰፊው እንዲሳተፉ ጠይቀዋል። በተለይም ሀገሪቱ በሁለተኛው የእድገትና ለውጥ እቅዷ ልታስፋፋው በምትፈልገው የፋብሪካ ኢንዱስትሪ ቁልፍ ድርሻ ይኖራቸዋል ባሏቸው ኢንዱስትሪ መናኸሪያ ግንባታ ላይ ባለሀብቶቹ ትኩረት እንዲያደርጉ መክረዋል። በዚህ በኩል ተሳትፎ ለሚያደርጉ ባለሀብቶች ደግሞ መንግስት የሚሰጠውን ማበረታቻ በዝርዝር ገልጸዋል።
You can consider entering into these shares as manufacturers if you wish to.
በተገነቡ የፋብሪካ ህንፃዎች የፋብሪካ ሥራ ለመሥራት ብትፈልጉ ወይም በጋራ የኢንዱስትሪ መናኸሪያ ብትገነቡ 10 ዓመት የሚደርስ በትርፍ ላይ ከሚጨመር ግብር ነጻ ትሆናላችሁ። ይህ ማለት ማንም በዚህ ሀገር የሚገኝ የንግድ ተቋም ባገኘው ትርፍ ላይ 30% ከሚከፍለው ግብር ነጻ መሆን ማለት ነው። ለአስር ዓመት
አቶ ፍጹም አክለው እንዳብራሩት እንዲህ ያሉ የኢንዱስትሪ መናኸሪያዎችን ከአዲስ አበባ 40 ኪሎ ሜትር ውጭ ለሚገነቡ ደግሞ ከትርፍ ግብር ነጻ የመሆኛ ጊዜው 15 ዓመት እንደሚሆን ገልጸዋል። ይህ ደግሞ በሀገሪቱ የተመጣጠነ እድገትና ልማት እንዲኖር ለማድረግ ነው ሲሉ አስረድተዋል። የአዲስ አበባ ንግድ ምክር ቤትና ዘርፍ ማኅበራት ፕሬዚዳንት አቶ ኤልያስ ገነቲ በበኩላቸው ደግሞ በእነዚህ በሚገነቡ የኢንዱስትሪ መናኸሪያዎች የሚደርሰው የኃይል አቅርቦት ዋጋ እጅግ ዝቅተኛ መሆኑ ባለሀብቶቹ ሊጠቀሙበት የሚገባ ዕድል መሆኑን ጠቁመው የአሜሪካ ባለሀብቶች በፍብረካ ኢንዱስትሪው ለመሳተፍ በጥብቅ እንዲያስቡበት ጠይቀዋል።
The development of industrial zones and the provisions of electric power at highly competitive price.
የኢንዱስትሪ መናኸሪያዎች ልማትና በጣም በዝቅተኛ ዋጋ የሚቀርበው የኤሌክትሪክ ኃይል የሌሎች አፍሪካ ሀገሮች 1/5 የሚሆን ዋጋ ነው። በሀገሪቱ የኢንቨስትመንት አዋጅ የተዘረዘሩትን ለጋስ የመዋለ ንዋይ ማበረታቻዎች ይበልጥ ያጎለብቷቸዋል። ይህን ዕድል በመጠቀምም ጎብኚዎቻችን በፋብሪካው ኢንዱስትሪ እንዲሳተፉ ከልብ እንዲያስቡበት ጠይቃለሁ።
መድረኩ የተዘጋጀው አዲስ አበባ በሚገኘው የአሜሪካ ኤምባሲና በአዲስ አበባ ንግድ ምክር ቤትና ዘርፍ ማኅበራት ትብብር ነው። 10 የአሜሪካ ኩባንያ ወኪሎች ከዚህ በኋላ በርከት ያሉ ከሳህራ ደቡብ የሚገኙ ሀገሮችን እንደሚጎበኙ ታውቋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። በቀጣዩም የመጽሔቱ ትንታኔ ርዕስ እዛው አዲስ አበባ ይሆናል የምንቆየው። በቋሚ የተኩስ አቁም ስምምነትና በሽግግር መንግስቱ የጸጥታ መዋቅር ላይ የሚመክር የደቡብ ሱዳን የጦር አዛዦች አውደ ጥናት በአዲስ አበባ እየተካሄደ ነው ይላል። ትናንት የጀመረው ይህ አውደ ጥናት በደቡብ ሱዳን የሰላም ስምምነት መተግበር ወሳኝ መሆኑም ተገልጿል ሲል እስክንድር ፍሬው ተከታዩን ከአዲስ አበባ አጠናቅሯል።
ቋሚ የተኩስ አቁም ስምምነትና የሽግግር መንግስቱ የጸጥታ መዋቅር ለአጠቃላዩ የሰላም ስምምነት መተግበር ቁልፉ ጉዳይ ነው። ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍን በመክፈቻው እንደተናገሩት
This is the beginning of our joint effort to translate the agreement.
በሁለቱ ተቀናቃኝ ወገኖች መካከል የተፈረመው ስምምነት መሬት ላይ ወደ ተግባር እንዲለወጥ የምናደርገው የጋራ ጥረት መጀመሪያ ነው። ለዚህ ምክንያቱ ደግሞ ተኩስ የማቆም ስምምነቱና የሽግግር መንግስቱ የጸጥታ መዋቅር ጉዳይ ሌሎቹ ጉዳዮች ሁሉ የሚሽከረከሩበት ቁልፉና አብዩ ጉዳይ መሆኑ ነው። የተከበራችሁ ልዑካን፣ በቀጣዮች ጥቂት ቀናት ከአገራችሁ የጸጥታ ሁኔታ አንጻር በስምምነቱ ላይ ሕይወት በመዝራት የምታሳኩት ከፍተኛ ጉዳይ ይጠብቃቸዋል።
የደቡብ ሱዳን ተፋላሚ ወገኖች በዚህ አውደ ጥናት በግልጽ እንዲነጋገሩባቸው ከሚጠበቁት ነጥቦች መካከል የተኩስ አቁም ስምምነት መተግበሪያ ስልቶች ጊዜ ሰሌዳ፣ እንደዚሁም በስምምነቱ መሰረት የጦር ኃይልን ማስወጣት ይገኙባቸዋል። ሁለቱ ወገኖች ጦራቸውን እንዲያስወጡ የሚጠበቁት ጁባን ጨምሮ ከዋናዋና ከተሞች ጭምር ነው። የነዚህ ከተሞች ጸጥታ እንደሚጠበቅ በስምምነቱ የተቀመጠውም በሶስተኛ ወገን መሆኑ ይታወቃል። ዋነኛው አደራዳሪ በዚሁ የመክፈቻ ንግግራቸው የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት እና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የሰላም ስምምነቱን በመፈረማቸው በየምክር ቤቶቻቸውም በማጸደቃቸው አመስግነዋል። ስምምነቱ መፈረሙ ለደቡብ ሱዳን ሰላም ተስፋ የሚሰጥ ነው ብለዋል አምባሳደር ስዩም። ለ20 ወራት የዘለቀውን የደቡብ ሱዳን ግጭት ያስቆማል የተባለው የሰላም ስምምነት በተፋላሚዎቹ ወገኖች የተፈረመው በቅርቡ ነው። ስምምነቱ 30 ወራት የሚቆይ የብሔራዊ አንድነት የሽግግር መንግስት እንደሚቋቋም ይጠቅሳል። በዚህ የሽግግር መንግስት ወቅት አዲስ ህገ መንግስት ይረቀቃል፣ አጠቃላይ ምርጫም ይካሄዳል። የተረጋጋ መንግስት እንደሚቋቋም፣ የመጨረሻው ሰላምም እንደሚመጣ የሚጠበቀው ከዚህ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኙናላችሁ። አሁን ከእናንተው ከአድማጮቻችን ካገኘናቸው የስልክ አስተያየቶች ጥቂቶቹ እንስማ።
በቅድሚያ እንኳን ለ2008 ዓ.ም አዲስ ዓመት አደረሳችሁ መላው የቮይስ ኦፍ አሜሪካ ሬዲዮ አዘጋጆች፣ ታዳሚዎች በሙሉ እያልኩኝ አዲስ ዓመት የመልካምነት መግለጫዬን ካለሁበት አሜሪካ ሆኜ ልክ ያለሁ በድል እስጢፋኖስ ከሜሪላንድ።
ሄሎ ሱሶቻችን፣ ለእኔ ሱሶቻም ሳትሆኑ የብዙሀኑ እንደው የብዙ የአማርኛ ቋንቋ ተናጋሪ ሱስ ሳትሆኑ አትቀሩም። እና እኔ ምንድን ነው ዛሬ አንድ ሶስት ጥያቄዎች፣ ግራ የሚያጋቡ ሶስት ጥያቄዎች ነበሩኝ እና ምን ትላላችሁ በእነዚህ ዙሪያ? እና አንደኛው ምንድን ነው፣ እኔ ድሮም እኔ መቼ እንደ አንገታችን ቀና እናደርጋለን የሚል ሀሳብ ነበረኝና በአባይ ዙሪያ ነው ይሄንን የምላችሁ። ትናንትና ደግሞ በሰማሁት ዜና ላይ እንዳሰብኩትም አልቀረም፣ በግብጽ ባለስልጣናትና በሱዳን ባለስልጣናት ላይ ማስታከኩ ተገቢ ነው ብዬ አልገምትም። ኢትዮጵያ ራሷን የቻለች ምሁራን ያሏት ራሷን የቻለች ሀገር ድንቅዬ ብርቅዬ ሀገር እያለች እነሱ መግለጫ በሰጡት የተሳሳተ መግለጫ እንዴ! የግብጽ መንግስት የተሳሳተ መግለጫ ቢሰጥ ለግብጽ ህዝብ ነው እንጂ ለኢትዮጵያ ህዝብ ነው እንዴ? ለምን በነዛ ያስታክካሉ? አንዱ ጥያቄ ይሄ ነው። ድሮስ ኢትዮጵያ በሙስና የታጠረች? በዚህ ዙሪያ ምንም ልላችሁ አልችልም። እኔ ግራ ነው የገባኝ። አንድ ነገር ስንሳሳት ወይም አንድ ነገር ስናጣ በሌላ ነገር ማላከክ ልምዳችን ነው። ይሄ ተፈጥሮ ይመስል በቃ ልምዳችን ነው፣ ልምዳችን አድርገነዋል። ሌላው ምንድን ነው፣ በሴሪያ እንትን ስደተኞች አካባቢ ነው በየአካባቢው በሚሰደዱ ስደተኞች፣ እውነት እንደው የሴሪያን መንግስት አንድ ፕሬዚዳንትን ቆንጥሮ ማውጣት አቅቶት ነው የአውሮፓ ህብረት ወይም ደግሞ ጀርመን አሜሪካ ሚሆን?
አቶ ማህሪና ፍቃደ ሸዋቅና ሲከራከሩ ባሉ ዝግጅት ላይ ሰምቼ አቶ ማህሪ የኢትዮጵያ መንግስት የሚያተኩረው ልማት ላይ ነው ተባለ። ጥሩ ግን ልማት ላይ የሚያተኩሩ አንደኛ ልማት ጥያቄ ስለማያመጣ ነው ስለስልጣን ጥያቄውን ለመሸሽ ነው እንጂ ልማትና ዲሞክራሲ የሚለያዩ አይደሉም። ፍትህን ያያል። ለምሳሌ በአሁኑ ሰዓት የሁሉ ፍትህ መዛባት ያለው የፖለቲካ ጥያቄ ለማፈስ ስለሚባል ነው። ሰው አይረዳውም በሚል ወይ ደግሞ የሚጠይቀን የለም በሚል ዝም ብሎ 11% ለመሆኑ 11% እኮ አድጎ ሌላ 11% እየተባለ በየአመቱ እስካሁን ባለፉት 10 አመታት እኮ ብዙ እድገትና ብዙ ለውጥ ሊኖረው ይገባ ነበር። በኤሌክትሪክ፣ በመድኃኒት፣ ሰው በኑሮ በገንዘቡ መግዛት አቅም፣ በስራ ብዛት ኢትዮጵያውያን እየተሰደዱ ነው።
ለአስተያየቶቻችሁ እናመሰግናለን። ሌሎቻችሁ አስተያየቶች ካሏችሁ በተዘዋዋሪው የስልክ መስመር 202-205-9942 መላካችሁን አትዘንጉ።
የውስጥ መስመሩ 14 ነው። የኢሜል አድራሻችን ደግሞ horn@voanews.com ነው። በፌስቡክና በትዊተር ደግሞ ቪኦኤ አማሐሪክ ብላችሁ ተከተሉን።
አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችን ነው። አሁን የስቱዲዮ ሰዓታችን ከምሽቱ 3:30 ያመለክታል። ቀዳሚው የዚህ ክፍል ቀዳሚ ዝግጅት ሳምንታዊ ስፖርት ዝግጅት ነው። አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮች። ሳምንታዊውን አጠር ያለ ስፖርት ፕሮግራም ይዘን ቀርበናል። የመስክ ቴኒስ፣ ሩጫና እግር ኳስ ዜናዎች አሉን። አብራችሁን ቆዩ። በ15ኛው የዓለም አትሌቲክስ ሻምፒዮና ባሳየችው ድንቅ ብቃት የአዲዳስ የወርቅ ጫማ ተሸላሚ አትሌት አልማዝ አያና በሪዮ ኦሊምፒክ በሁለት የሩጫ ውድድሮች ለመሳተፍ ማቀዷንም አስታውቃለች። አትሌቷ በአዲሱ ዓመት መለወጫ ዋዜማ እንደተናገረችው የኢትዮጵያ ሕዝብ ያደረገልኝ ድጋፍና ማበረታታት ለዚህ ውጤት አብቅቶኛል፣ ወደፊትም ለተሻለ ውጤት እዘጋጃለሁ፣ ከ5000 በተጨማሪ በ10000 ሜትር ሩጫ ውድድርም እሳተፋለሁ ብላለች። አትሌት አልማዝ ለሕዝብ ያላትን መልካም ምኞትም ገልጻለች።
ቀይዝ ምን እኔ በጣም ውድድር ስሮጥም በየትም በጣም የሚደግፈኛሉ። በጣም ሞራል ይሰጡኛል። ውድድር ስገባ የእነሱ ሞራል በጣም ይሰማኛል እና በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። እኔም እንኳን ለ2008 በሰላም አደረሳችሁ።
እኛም አትሌት አልማዝ አያናን እና ሌሎቹንም የኢትዮጵያ ስፖርተኞች በሙሉ እንኳን አደረሳችሁ፣ የመልካም ውጤት ዓመት እንላለን። በመስክ ቴኒስ የስፖርት ዜና ሴርቢያዊው ኖቫክ ጆኮቪች ትላንት ማታ በዩኤስ ኦፕን አሸንፎ ዋንጫውን ወስዷል። የስዊዘርላንዱን ሮጀር ፌዴረርን ነው ያሸነፈው። ጆኮቪች ቀደም ሲል በዚህ ዓመት የኦስትሬሊያ ኦፕንና ዊምብልደን አሸናፊ መሆኑ ይታወቃል። በታሪክ ፌዴረርን የመሰለ ድንቅ ተጫዋች አላየሁም ሲል አድንቆታል ተጋጣሚውን ጆኮቪች። ለቀሪው የእግር ኳስ ስፖርት ዜና አድማጮች ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል አስተላልፋቸዋለሁ። ገዛኝ፣ መስመሩ ያንተ ነው።
አመሰግናለሁ ሰለሞን። በወዳጅነትና በአውሮፓ ዋንጫ ማጣሪያ ጨዋታዎች ለሳምንት ተቋርጦ የነበረው የአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ቀጥለው ተካሂደዋል። በተወዳጁ እንግሊዝ ፕሪምየር ሊግ ስጀምር በአምስተኛ ሳምንት ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ሌስተር ሲቲ ድል ሲቀናቸው የአምናው ሻምፒዮን ቼልሲ እና ሊቨርፑል ሽንፈትን አስተናግደዋል። በተለይ ማንቸስተር ሲቲ ሁሉንም አምስቱንም ጨዋታ ማለት ነው በማሸነፍ በ15 ነጥብ የበላይነቱን ሲያጠናክር አንድም ግብ ያልተቆጠረበት መሆኑ ደግሞ የተከላካዩን መስመር አይበገሬነት አስመስክሯል። ክሪስቲያን ፓላስን ነው በሜዳው ድረስ ሄዶ 1-0 ያሸነፈው። አቻ መለያየታቸው ነው ዛሬ ሲቲ ነጥብ ይጥላል እየተባለ ባለበት ባለቀ ሰዓት አንድ ጎል በማስቆጠር ሙሉ ነጥብ መያዝ ችሏል። በጥሩ አጀማመር የተነሳው ሌስተር ሲቲ በአስቶን ቪላ 2-0 ቀድሞ ቢመራም የጨዋታውን ሚዛን ቀልብሶ ቀይሮ ማለት ነው 3-2 አሸንፎ በመውጣት ደረጃውን አስጠብቋል። ማንቸስተር ዩናይትድ የምን ጊዜም ተቀናቃኙ ሊቨርፑልን 3-1 በመርታት ጥንካሬውን አሳይቷል። ከላይም በውድ ዋጋ የተገዛው የአንቶኒ ማርሻል አስደናቂ ብቃት ሁሉንም አስገርሟል። የሊቨርፑልን ተከላካዮች ግራ አጋብቶ ያስቆጠራት ጎል ለተጫዋቹ የወጣበትን ገንዘብ ይገባዋል አሰኝቷል። የቀድሞው ቴሪ ሄንሪን የሚተካ ወጣት እንደሚሆንም በሰንበይ ወለታል። ዋልኮት እና ዥሩድ ባስቆጠሯቸው ጎሎች አርሴናል ስቶክ ሲቲን 2-0 እንዲያሸንፍ አድርጎታል። የአምናው ሻምፒዮን ቼልሲ በኤቨርተን የደረሰበትን 3-1 ሽንፈት የቁልቁለት ጉዞውን እንዲቀጥል አድርጎታል። ናስ ስሚዝ ነው በቼልሲ ጎል ላይ 3 በማግባት ሃትሪክ ያስመዘገበው። ኖሪች ሲቲ በበርምንግሃም 3-1 ቶተንሃም ሰንደርላንድን 1-0 አሸንፈዋል። ዛሬ ዌስትሃም ዩናይትድ እና ኒውካስል ዩናይትድ ይጫወታሉ። በደረጃ ሰንጠረዡ ኋላፍ ላይ 15 ማንቸስተር ሲቲ የመራ ሲሆን ሌስተር ሲቲ በ12 ነው። ማንቸስተር ዩናይትድ እና አርሴናል በጎል ተበላልጠው በኩል 10 ሶስተኛና አራተኛ ናቸው። ወደ ስፔን ላሊጋው ስንመለስ የስፔን ላሊጋ ሶስተኛ ሳምንት ላይ ደርሷል። አያላኑ ባርሴሎና እና ሪያል ማድሪድ መሪነታቸውን ከወዲሁ የጨበጡበትን ድል አስመዝግበዋል። ሪያል ማድሪድ ኤስፓኞልን በግማሽ ደርዘን ጎል አጥምቆ ሲያሸንፍ ክርስቲያኖ ሮናልዶ የጎል ማግባት ፍላጎቱ አፒታይቱ ተከፍቶለት አምሽቷል። ለሪያል ማድሪድም ከተመዘገቡት 6 ጎሎች 5 ያዘነበው ክርስቲያኖ ሮናልዶ ነው። በሪያል ማድሪድ ክለብ ታሪክ በአንድ ጨዋታ 5 ጎል ያስመዘገበ ተጫዋች ብቸኛው ባለታሪክ ክርስቲያኖ ሮናልዶ ብቻ መሆኑን የላሊጋው ሰሞነኛ ወሬ ሆኗል። ባርሴሎና አትሌቲኮ ማድሪድን 2-1 በረታበት ጨዋታ ኔይማር በቅጣት ምት ሜሲ በጨዋታ ለባርሴሎና አስቆጥረዋል። ሜሲ የሁለተኛ ልጁን መወለድ ተከትሎ ልምምድ ባለመስራቱ በተጠባባቂ ወንበር ላይ ነበር። አትሌቲኮ ጫና እየበረታ ሲመጣ ግን በ60ኛው ደቂቃ ሜሲ ተቀይሮ እንደገባ በተደረገው በ10 ልዩነት ባርሳ ያሸነፈባትን 2 ጎል አስቆጥሮ ቡድኑን ለድል አብቅቶታል። አሸንፈን ለመውጣትም ሆነ ነጥብ የመጋራት እድል ነበረን። ሆኖም ሜሲ ተቀይሮ ከገባ በኋላ ተሸንፈናል፣ የጨዋታውም አዝማሚያ ተቀይሯል ብለዋል የአትሌቲኮ አሰልጣኝ ዲያጎ ሲሞኒ። ቫሌንሺያ ስፖርቲንግ ጊዮንን 1-0 ሲረታ ሌቫንቴ እና ሲቪያ ነጥብ ተጋርተው ወጥተዋል። ሌሎች ጨዋታዎችም ተካሂደዋል። እንደተባለውም ባርሴሎና በነጥብ ሲመራ ሪያል ማድሪድ እና ኤባር በሰባት ነጥብ 2ኛና 3ኛ ሆኖ ይከተላሉ። በጀርመን ቡንድስ ሊጋ የ4ኛ ሳምንት ጨዋታ መሪዎቹ ቦርሲያ ዶርትሙንድ እና ባየር ሙኒክ ተጋጣሚዎቻቸውን 4-2 እና 2-1 በመርታት የደረጃ ሰንጠረዡን በመሪነት ጨብጠዋል። ሁለቱም በኩል 12 እየመሩ ሲሆን ቦርሲያ ዶርትሙንድ ግን በጎል ይበልጣል። የጣሊያን ሴሪያውን 3ኛ ሳምንት ጨዋታዎች ተጠናቀዋል። የኢንተር ሚላን ኤሲ ሚላንን 1-0 አሸንፎ በ9 በሴሪያው አናት ላይ ተቀምጧል።
ገዛኸኝ ጽዮን መስቀልን አመሰግናለሁ። በዚሁ የምሽቱን ፕሮግራም እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ሰለሞን ክፍሌን ለስፖርት ዘገባው እናመሰግናለን። የአሜሪካ ድምፅ ሬዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈው ስርጭት ይቀጥላል። አፍሪካ ነክ ርዕሶች ነው ተከታዩ ሳምንታዊ ዝግጅት። ኢቦላ በምዕራብ አፍሪካ ከሁለት ዓመታት በፊት ከተዛመተበት ጊዜ አንስቶ ከ28,000 በላይ የሚሆኑ ሰዎች በበሽታው ታመው 11,000ዎቹ አልቀዋል። አንድ አዲስ ዘገባ የኢቦላ በሽተኞችን በማከም ረገድ ስለነበረው ችግር አለመግባባትና ውስብስብነት ይገልጻል። የእንግሊዝኛ ክፍል ባልደረባችን ጆ ዲካፖዋ ዘገባውን በማውጣት ረገድ በዋንነት የመሩትን የሴራሊዮን ውስጥ ከሕፃናት መርጃ ድርጅት ጋር ይሰሩ የነበረ ፖል ዲሂልሂንን አነጋግሮ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርበዋለች።
ምዕራብ አፍሪቃ ውስጥ ኢቦላ ከሁለት ዓመታት በፊት መስፋፋት በጀመረበት ወቅት እጅግ በጣም የተጎዱት ሀገሮች ጊኒ፣ ላይቤሪያና ሲራሊዮን እንደነበሩ የሚታወቅ ነው። የሶስቱም ሀገሮች የጤና ጥበቃ ስርዓት የዛን ያህል ክብደትና መጠን ላለው በሽታ መዛመት ያልተዘጋጀ ስለነበረ ሊቋቋመው አልቻለም። ቢኤምጄ በተባለው የሕክምና መጽሔት ላይ የወጣ ዘገባ ታዲያ የ33 ዓመት ዕድሜ የሆነ የምዕራብ አፍሪቃ ተወላጅ በሽተኛ አስፈላጊው ሕክምና ቢደረግለትም ከ17 ቀናት የሕክምና ጥረት በኋላ እንደሞተ ይገልጻል። ዘገባውን በማቅረብ ረገድ የዋናነትን ቦታ የያዙት በዶክተር ፖል ዲሊዮን አመራር የቀረበው ዘገባ ታዲያ በሽተኞች የመዳን ዕድላቸው የጠበበ ከሆነ ጥሩ እንክብካቤ ማግኘት ያለባቸው ጊዜ መሆኑን ያስገነዝባል። በበለጸገው ዓለም እንዲህ አይነቱ ሁኔታ ሲከሰት ከሕክምና የሚጠበቀው የአሟሟታቸው ሁኔታ የተሻለ አያያዝ እንዲኖረው ማድረግ መሆኑን ዘገባው ያወሳል።
That period at the end of life where we know that death is imminent and that we're doing everything we can to
የአንድ ሰው ህይወት የሚያበቃበት ደረጃ ላይ መድረሱን ስንገነዘብ በተቻለ መጠን ስቃዩን እንዲቀልለት የተቻለንን ሁሉ ማድረግ ይገባናል።
ድሊዮን የሕክምና ትምህርት ቤት ተማሪ በነበረበት ወቅት ሲራሊዮን ይሰሩ ነበር። በአሁን ወቅት ግን ካናዳዊው ሐኪም ሳስካቻዋን የሕክምና ማህበር በተባለው የገጠር የረድኤት ፕሮግራም ያገለግላሉ። የጥናቱ ዘገባ እንደሚለው የኢቦላ በሽታ የተለያዩ የሕክምና ሰራተኞች በቂ ሕክምና አቅርቦት በሌለበትና ልዩ በሆነ ሁኔታ ሲያገለግሉ በርካታ አለመግባባቶችና የሥራ ስነ ስርዓት ችግሮች ሊከሰቱ ይችላሉ። በተለይም በኢቦላ ሕክምና ማዕከል ሲሆን የሕክምና ሰራተኞችን ምን ያህል እንደሚነካ ዘገባው ሲያስረዳ በሕክምና ረገድ ብቻ ሳይሆን የግል ግንኙነትንም እንደሚያቃቅር ዘገባውን በዋናነት ያቀረቡት ፖል ዲዮን ገልጸዋል። የኢቦላ ሕክምና በሚደረግበት አካባቢ የተለያዩ ባህሎች ድብልቅ እንዳለበት ዲዮን ጠቁመዋል።
We had Cubans, Canadians, British and then Sierra Leonean nationals.
ኩባውያን፣ ካናዳውያን፣ እንግሊዛውያንና ሲየራ ሊዮናውያን አብረን ነበር የምንሰራው። ሁላችንም በሕክምናው ተግባር እንሳተፍ ነበር። ስለሆነም የተለያየ ባህላዊ ግንዛቤ ነበረን። ኩባውያን ለስድስት ወራት ያህል እዚያው ስለነበሩ ብዙ የሕክምና ዕውቀት ቀስመው ነበር። ከዚያ ሌላ ደግሞ የእንግሊዛውያኑና የካናዳውያኑ አመለካከት አለ። ሲየራ ሊዮን ደግሞ እኛ የሌለን የራሳቸው የሆነ ባህላዊ ግንዛቤ አላቸው።
የኢቦላ ህሙማንን በሚመለከት ውሳኔ ማድረጉ ከባድ እንደነበር የሕፃናት መርጃ ድርጅት ያወጣው ዘገባ ጠቅሷል። በዘገባው መሰረት በሕክምናው ተግባር የተሰማሩት ባለሙያዎች ከተለያዩ ቦታዎች ከመሆናቸው የተነሳ ትልቅ ያለመርካት ስሜት ሰፍኖ ነበር። ከሕክምና ሰራተኞቹ ብዙዎቹ ለኢቦላ በሽተኞች የሕክምና እርዳታ ማድረጉ የበሽተኞችን ስቃይ ጊዜ ማራዘም ካልሆነ በስተቀር የሚያመጣው ለውጥ የለም የሚል እምነት እንደነበራቸው ዘገባው ስቷል። እንዲህ አይነቱ አመለካከት ሁኔታዎች ከባድ እንዲሆኑ ማድረጉን ዘገባው ሲገልጽ፣ እንዲህ አይነት የሕክምና አመለካከት በእጥፍ ከባድ የሚያደርገው የሕክምና ሰራተኞቹ ሞት ከማያመልጣቸው ሕሙማን ጋር መስራታቸው ብቻ ሳይሆን የሕክምና ውሳኔ ላይ ለመድረስ የሚያስችላቸው የሕክምና መመሪያ እጥረት ባለበት ሁኔታ የሚጣጣሩ መሆናቸው ነው ይላል። ዶክተር ድሊዮን ምዕራብ አፍሪካ ውስጥ ይሰሩ የነበሩት በብሪታንያ የልጆች መርጃ ድርጅት ስር ሆነው ሲሆን የኢቦላ በሽተኞችን በማከሙ ተግባር ትምህርት መቅሰማቸውን ገልጸዋል።
I think the importance of really early communication with everyone and then having set goals and actually having a discussion
ከሁሉም ጋር ቀድሞ ተገናኝቶ መነጋገር ለህልፈት የተቃረቡ ህሙማንን ለመንከባከብና ሊደርስባቸው የሚችለውን ስቃይ ለማቅለል እንዲሁም ሕክምናውን መቼ ማቆም እንደሚያስፈልግ ለመወሰን የሚጠቅም ይመስለኛል። የራሳችን የሆነ የሕክምና መመሪያ ነበረን። ሁሉም ይስማማሉ ብለን ባይሆንም ማድረግ ያለብን ይህ ነው በሚለው ላይ አብሮ የመራመድ ሁኔታ ነበር። የምትተማመንበትና መልስ ይሰጠኛል ብለህ የምታምንበት ሰው መኖሩ አስፈላጊ ነውና።
የዓለም የጤና ድርጅት ለወደፊቱ የኢቦላ በሽታ ቢከሰት በአሁኑ ወቅት ከተሰጠው በበለጠ ፈጣን ምላሽ ያገኛል ይላል። የተሻለ ውጤት የሚያስገኙ መድኃኒቶችና ክትባቶች ለማግኘት አበራታች ጥናትና ምርምሮች በሚታዩበት በአሁኑ ወቅት ለወደፊት ኢቦላ በሽታ ቢከሰት በአጭር ጊዜ ለመቆጣጠር እንደሚቻልና ወረርሽኙን ብዙ ሕይወት በማያጠፋበት ሁኔታ ለመግታት እንደሚቻል ባለሥልጣኖች ተስፋቸውን ገልጸዋል። አድማጮች፣ የኢቦላ ህሙማንን በማከሙ ተግባር ስለነበሩት ችግሮች የሚገልጸው ዝግጅታችን እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ክቡራትና ክቡራን አድማጮች፣ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በዚህ ሰዓት በየሳምንቱ የሚቀርበው የጤና ዝግጅት ነው። አዘጋጅና አቅራቢ ሰለሞን አባተ።
በአፍሪካ ከሰሃራ በስተደቡብ ባሉ ግድቦች አካባቢ የሚኖረው ሰው ከሌሎች አካባቢዎች ይልቅ በአራት እጥፍ ለወባ የተጋለጠ መሆኑን ሰሞኑን የወጣ የጥናት ሪፖርት አመልክቷል። በዚሁ የአህጉሪቱ ክልል ውስጥ ወደፊትም ተጨማሪ ግድቦችን የመስራቱ ሐሳብ ጠንካራ በመሆኑ ለወባ የሚጋለጠው ሰው ቁጥር በየዓመቱ በአስሮች ሺዎች እንደሚጨምር ሪፖርቱ አስጠንቅቋል። ጆዲ ካፖዋ ያጠናቀረው ዘገባ አለ። ማላሪያ ጆርናል በሚባለው የወባ ነክ ጉዳዮች መጽሔት ላይ የወጣው ሪፖርት አፍሪካ ውስጥ በተለይ ከሰሃራ በስተደቡብ የተዘረጉ 1270 የሚሆኑ ግድቦችንና አካባቢዎቻቸውን አጥንቷል። ህትመቱ ባወጣው ካርታ የግድቦቹን ይዞታ ከወባ ስርጭት መጠን ጋር አነጻጽሮታል። በእነዚያ ግድቦች አጠገብና አቅራቢያ የሚኖር ወደ 1 ሚሊዮን የሚሆን ሰው እስከ ያዝነው የአውሮፓ 2015 ዓመት መጨረሻ በወባ እንደሚያዝ አመልክቷል። ከሪፖርቱ አዘጋጆች አንዱ የሆኑት የዓለም አቀፍ የውሃ አያያዝ ኢንስቲትዩት ባልደረባው ማቲው ማካርትኔ ለቪኦኤ ማብራሪያ ሰጥተው ነበር።
ግድቦች ለቢንቢ መራባት አመቺ ሁኔታዎችን እንደሚፈጥሩ አረጋግጠናል። የሐይቆቹ ዳርቻዎች ለዚህ ተስማሚ በመሆናቸው በየማጠራቀሚያው ዙሪያ ወባ አስተላላፊ የሆኑ ቢንቢዎች እየተበራከቱ ይሄዳሉ።
ግድቦቹ የውሃ ፍሰት እንዲያዘግም ያደርጋሉ ወይም ያቆሙታል። በዚያ ላይ ዳርቻዎቹ ጥልቀት የሌላቸውና አካባቢዎቻቸውም እርጥብ ናቸው። ጥናቱ ከሰሃራ በስተደቡብ ሊገነቡ የታቀዱ 78 ተጨማሪ አዳዲስ ግድቦችን አዝማሚያም አካቷል።
ከሰሃራ በስተደቡብ ላለው አፍሪካ ማኅበራዊ ልማትና የምጣኔ ሀብት እድገት ብዙ ግፊት አለ። ከዚያ ጥረት ውስጥ የሚበዛው ደግሞ የአዳዲስ ግድቦችን ግንባታ ሐሳብ የሚያራምድ ነው።
እነዚያ በውጥን ያሉ 78 ግድቦች ሁሉም ከተገነቡ ይላል የነ ማካርትኔ ጥናት፣ የአዳዲስ የወባ አጋጣሚዎች በ56,000 ያሻቅባሉ። በመሆኑም የወባ ጉዳይ በልማት እቅዶች ውስጥ ግምት ውስጥ መግባት እንደሚኖርበት ማካርትኔ ያሳስባሉ።
የግድቦች ስራ አስኪያጆች፣ እቅድ አውጪዎች፣ የውሃ ሀብት ልማት ባለሙያዎች ሁሉ እየገነቡ ያሉት መሰረተ ልማት ለወባ መስፋፋት ያለው ትርጉም ወይም አስተዋጽኦ እንደሚያበረክት ማወቅ እንዳለባቸው እናሳስባለን። በመሆኑም እነዚህን መዘዞች ለመቀነስ ብዙ መጣር ይጠበቅባቸዋል።
ጥናቱ በርካታ ሐሳቦችንም አቅርቧል።
There are mitigation approaches, traditional approaches which center around treatment of malaria using bed nets.
ተጽዕኖዎችም ወይም ደግሞ ጉዳቶችን መቀነስ የሚቻልባቸው አካሄዶች አሉ። ልማዳዊ አሰራሮችም አሉ። አጎበር መዘርጋትን፣ ቤቶች ውስጥ መድኃኒት መርጨትን የመሳሰሉ ሌሎችም መላዎች አሉ። ለምሳሌ በሐይቆቹ አካባቢ ለቢንቢ መራባት አመቺ የሆነውን የውሃ ልክ ወይም ጥልቀት መለወጥ ወይም ማሻሻል። እነዚያ አካባቢዎች ሲደርቁ የቢንቢ እንቁላልና እጩዎችም በየዓመቱ ውስጥ በተወሰነ ጊዜ ይሞታሉ። ሌላው ዘዴ ደግሞ የቢንቢ እጩዎችን የሚበሉ የአሳ ዝርያዎችን በሐይቆቹ ዳርቻዎች ላይ ማርባት ነው።
እጅግ የበዛው የወባ ችግር ሊፈጠር የሚችለው በግድቦቹ ዙሪያ እስከ 5 ኪሎ ሜትር በሚደርሱ አካባቢዎች ላይ ነው። ይህ ርቀት ደግሞ የወባ ተውሳክን ወይም ፕላስሞዲየም ፋልሲፓረም የሚባለውን ጥገኛ ሕዋስ የተሸከመች ቢንቢ ልትበር የምትችልበት የርቀት ልክ ነው። ትልቁ ስጋት ያለው ወባ ወቅት ጠብቆና የዝናብ ጊዜን ተከትሎ የሚከሰትባቸውና ድንገት የሚስፋፋባቸው የሚዋዥቁ ወይም ያልተረጋጉ በሚባሉ አካባቢዎች ላይ ነው። ማካርትኔ በአጽንኦት እንደሚሉት ለቢንቢ መራባት አመቺ የሆኑት ግዙፍ ግድቦች ብቻ አይደሉም።
For example, small reservoirs, ponds, tanks, natural wetlands, natural lakes. And so although the
አነስተኛ ግድቦች ወይም ውሃ ማቆሪያዎች፣ ኩሬዎች፣ ለውሃ ማጠራቀሚያነት የሚውሉ ግዙፍ በርሜሎች፣ ረግረጋማ አካባቢዎች፣ የተፈጥሮ ሐይቆች ሁሉ ለቢንቢ መኖሪያነት የተመቹ ናቸው። በእርግጥ በግዙፍ ግድቦች ምክንያት የሚከሰተው ጫና ተነጥሎ ሲታይ ግዙፍ ቢሆንም ከአጠቃላይ ዓመታዊ ቁጥር ጋር ሲታይ እጅግ በጣም ትንሽ ነው። በዓመት 145 ሚሊዮን ሰው ነው በመላ ከሰሃራ በስተደቡብ ያለ አፍሪካ በወባ በዓመት የሚታመመው።
ማካርትኔ ግድቦቹን መንግስታት ለማልማት ባላቸው ቀልብ ውስጥ ግዙፉን ቦታ የሚይዙ ናቸው ይሏቸዋል። ይሁን እንጂ በግድቦቹ አካባቢ በሚኖረው ሰው ስቃይ፣ ሕይወትን መጥፋት ክፍያ የሚታሰብና የሚዘረጋ ልማት አግባብነት ያለውን ስነ ምግባር የተከተለ አይመስለኝም
ብለዋል ማካርትኒ አክለው። ዶክተር ሳሙኤል አያሌው ለንደን እንግሊዝ ውስጥ በወባ ላይ በሚካሄደው ጥናትና ምርምር ውስጥ እየተሳተፈ የሚገኝ ወጣት ተመራማሪ ነው። ይኸው በወባ ጥገኛ ተሐዋስያን ላይ የሚካሄደው ምርምር ህዋሱ መድኃኒቱን መቋቋም ሲጀምር ፈጥኖ ለማወቅና መፍትሄ ለማፈላለግም የሚያስችል ውጤት ያስገኛል ተብሎ ታስቧል። ግርማይ ገብሩ ዶክተር ሳሙኤል አያሌውን መቀሌ ላይ አግኝቶ አወያይቷል።
ስሜ ሳሙኤል አያሌው ይባላል። ተወልጄ ያደግኩት በጎንደር አካባቢ ደብረ ታቦር በሚባል ከተማ ነው። ከ12ኛ ክፍል ትምህርት እንደጨረስኩም ወደ መቀሌ ዩኒቨርሲቲ ተመድቤ የኢንዱስትሪያል ምህንድስና ትምህርት ለ5 ዓመት ተከታተልኩኝ። ያኔ እየተማርኩ ያለው የኢትዮጵያ ወጣቶች ትምህርት አጋዥ ድርጅት ወይም ደግሞ ኢትዮጵያን ዩዝ ኤጁኬሽናል ሰፖርት እና የአፍሪካን ችልድረንስ ኤጁኬሽናል ሰፖርት የሚባሉ ሁለት የእንግሊዝና የኢትዮጵያ መሰረት ያላቸው ወጣቶችን የሚያግዙ ተቋማት ጋር ተዋወቅኩኝ። ከዛ ደግሞ በእነሱ እገዛ ወደ እንግሊዝ ሀገር ሄጄ ለማስተርስ ትምህርት ለመማር በቃው። መጀመሪያ ሌስተር ነበር የሄድኩት። ከዛ ካምብሪጅ ዩኒቨርሲቲ ደግሞ ሄጄ ሁለተኛ ማስተርስ ተማርኩኝ። ከሱ በኋላ ደግሞ እዛው ካምብሪጅ ዩኒቨርሲቲ የፒኤችዲ ትምህርቴን ወባ ምርምር ላይ ለማድረግ ችያለሁ እና አሁን በቅርብ ጊዜ እሱን ጨርሼ በለንደን ስኩል ኦፍ ሃይጂን ኤንድ ትሮፒካል ሜዲሲን ከፒኤችዲ በኋላ ያለ ምርምር አሁንም በወባ በሽታ ላይ እያረኩኝ ይገኛለሁ።
እስካሁን ድረስ ጥቅም ላይ እየዋለ ያለው የወባ መድኃኒት በተለይ በአንዳንድ አካባቢዎች እየሰራ አይደለም። ምክንያቱም የወባ ተሐዋስያን መድኃኒቱን ለምደውታልና ነው። ቢሆንም በአሁኑ ሰዓት ዶክተር ሳሙኤል አያሌው እየተሳተፈበት ያለው ምርምርና ጥናት ይህንን ችግር የሚፈታ ውጤታማ ስራ መሆኑን ተገልጿል።
በዓለም ዙሪያ ያሉ የወባ ህዋሳትን እያሰባሰብን የእነሱን ደግሞ እንግዲህ ዲኤንኤ የሚባለውን ወይም እያንዳንዱ ህይወት ያለው ነገር ውስጥ መልእክት የሚተላለፍበትን መንገድ የህዋሷን እና የምናደርገው ምንድን ነው? ከታመሙ ሰዎች ደም ይወሰድና ከደም ውስጥ ደግሞ የወባዋን ተህዋስ አውጥተን ከህዋሷ ውስጥ ደግሞ እሷን በመተርተር ዲኤንኤ የሚባለውን ያንን ነገር እንፈልገዋለን። ከዛ እሱን ምንድን ነው ልዩነቱ የሚለውን እናጠናለን ማለት ነው። እና ከተለያየ ዓለም ዙሪያ ያሉትን እነዚህን ተህዋስያን ልዩነታቸው ምንድን ነው? አንዳንዶቹ መድኃኒቱን እየሰራ አይደለም አንዳንድ አካባቢዎች ላይ፣ ሌሎች አካባቢዎች ላይ ብዙ ሰዎች ይሞታሉ። እና የዛ ሁሉ ልዩነት ያለው በብዛት እንግዲህ ያቺ ህዋሷ ባህሪዋን ስትቀይር ነው። እና ስትቀይር ደግሞ የሚታወቀው ዲኤንኤ የምንለው ነገር ላይ ነው ማለት ነው። እና እሱን ለማወቅ ነው ጥረት እያደረግን ያለ ነው። አሁን የምንጠቀማቸው መድኃኒቶች ድራግ ሬዚስታንስ የሚባለው ወባዋ መድኃኒቱን መቋቋም ስትጀምር ቶሎ ብለን ማወቅ እንችላለን። በእንደዚህ አይነት አዳዲስ ጥናት በጣም ዋና ችግር እየሆነ ነው ያለው። አሁን የምንጠቀመውን ትልቁን ዋናው መድኃኒት በተለይ ሳውዝ ኢስት ኤዥያ የሚባሉ አካባቢዎች አሁን እነሱ እየተቋቋሙት መጥተዋል። ክሎሮኪን ኩኒን የምንለው መድኃኒት በጣም ጥሩና ውጤታማ የነበረ መድኃኒት በአሁኑ ጊዜ ጥቅም የለሽ ሆኗል፣ አይሰራም። ምክንያቱም የወባ ተዋሳያን ለመዱት እሱን እና እንደዛ እንዳይፈጠር አስቀድመን ካወቅ ነው ግን መቆጣጠር ይቻላል። እንደዛ ለማድረግ አዳዲስ መድኃኒቶችን ለመፈለግ አዳዲስ ደግሞ ክትባቶችን መፈለግ የጄኔቲክ ጥናቱ በጣም አስፈላጊ ነው ማለት ነው።
ዶክተር ሳሙኤል አያሌው አሁን የደረሰበት ከፍተኛ ደረጃ ላይ እንዲደርስ እንግሊዝ አገር የሚገኝ አሴት የተባለው በትምህርት ዙሪያ የሚሰራ ድርጅት እንዲሁም በዚሁ ድርጅት አጋዥነት በኢትዮጵያ የተቋቋመው አይስ ማለትም ትምህርታዊ እገዛ ለኢትዮጵያውያን ወጣቶች የተባሉት ድርጅቶች አግዘውታል።
አሴት በጣም ጥሩ ስራ እየሰራ ነው ያለው። እንግሊዝ ሀገር ውስጥ ነው መሰረት ያደረገው። ሁላችንም በፈቃደኝነት የምንሰራው ስራ ነው። መስራች የሆኑት ሰው ዶክተር ዴቪድ ስቴብልስ ይባላሉ። እሳቸው እንግዲህ ኢትዮጵያ ከ15 ዓመት በፊት መጥተው እዚህ ትንሽ የጀመሩትን ስራ ነው እየቀጠሉ ያሉት። እዛም ሄደው እና ተከፍሎት ገንዘብ የሚያሰባስብ ፈንድሬዝ የሚያደርግ ሰው የለም። ስለዚህ ሁሉን ስራ ፈቃደኛ ሰዎች ነው የሚሰሩት ያሉት እና እንደዛ እንደመሆኑ መጠን እስካሁን ድረስ እንግዲህ ኢትዮጵያ ውስጥ ወደ 10 የሚሆኑ ትምህርት ቤቶች ተሰርተዋል። ከ200 በላይ የሆኑ ተማሪዎች አሁን እየተማሩ ናቸው። ከዛ በላይ የሆኑ ደግሞ ትምህርት ጨርሰው በተለያየ ስራ ዘርፍ ውስጥ ይገኛሉ። ከዛ አንጻር ስናየው እንግዲህ ላለፉት 10 ዓመታት ተቋቁሞ በነበረበት ጊዜ ውስጥ አሴት እጅግ በጣም ብዙ ስራዎችን ሰርተዋል።
ዶክተር ሳሙኤል ደግሞ እዚህ ደረጃ ላይ ያደረሰው ድርጅት ውስጥ የአመራር አባል በመሆን ኢትዮጵያውያን ወጣቶችን የትምህርት እድል እንዲያገኙ እየረዳ ይገኛል። ዶክተር ሳሙኤል አያሌው በወጣትነቱ የደረሰበት ደረጃ ሌሎች ኢትዮጵያውያን ወጣቶችም መድረስ እንደሚችሉ ያምናል። ለዚህም ሲባል ወጣቶችን በተግባር ያበረታታል። በቅርቡ ወደ ኢትዮጵያ በመጣበት ጊዜ መቀለ ከተማ ውስጥ በአይስ ማለትም በትምህርታዊ እገዛ ለኢትዮጵያውያን ወጣቶች ድርጅት የእንኳን ደህና መጣ ዝግጅት ተካሂዶለት ነበር። ዶክተር ሳሙኤል ከወጣቶቹ ጋር ጥሩ ጊዜ ማሳለፉን ይናገራል።
የተደረገልኝ አቀባበል በጣም ከልብ ነው ደስ ያለኝ። እኔም ያልጠበቅኩት ነበርና የዛሬ 10 አመት በፊት እኔም እዚህ ተማሪ ነበርኩ እንደነሱ ነበርኩ እና እነሱ ላይ ያየሁት ሞራል ወኔ ተነሳሽነት እጅግ በጣም ያስደስተኝ እና ሁላችንም ብዙ ጊዜ የምንቸገረው ምንድነው እንደዚህ ማድረግ ይቻላል እንደዚህ ማድረግ አይቻልም የሚለውን ስለማናውቅ ነው እና እኔም በዚህ ሰዓት እነሱ እዚህ መድረስ ይቻላል ብለው እንዲያስቡ ካስቻልኳቸው እጅግ በጣም ደስ ይለኛል እና ያየሁት ነገር እሱ ነው። ለነሱን ማግኘት ሞራል መስጠት አብሮ ሰላም መባል መጫወቱ ተስፋ አረጋለሁ እነሱንም እንዳገዛቸው እኔንም ደግሞ ከዚህ በኋላ ባለኝ ስራና በቆይታዬ በቀጣዩ ጉዞዬ ሞራል የሚሰጥ ነገር ነው እነሱን ማየት።
እኔም ዶክተር ሳሙኤል አያሌውን በጣም ነው የማመሰግነው። ቀጣዩ ጊዜው የጤናና የስኬት እንዲሆንለትም እመኛለሁ። ለአሜሪካ ድምጽ ግርማይ ገብሩ ከመቀለ።
ዶክተር ሳሙኤል አያሌውንና ባልደረባይን ግርማይ ገብሩንም እኔም ላመስግንና ለዛሬ በዚሁ እንሰነባበት። ጤናውን፣ የቤተሰቡንና የወዳጆቹን ደህንነት፣ የራስዎን ንጽህና፣ የቤቱንና የአካባቢውን ጽዳት ይጠብቁ። ጤና ይስጥልኝ። ከቪኦኤ ጤና
ሄኖክ፣ የአዲስ ዓመት ማግስት ዝግጅታችን ብዙ ዘገባዎችና ዜናዎች የበዙበት ነው እና ደግሞ ለአዲስ ዓመት ማግስት ዘና ማለት የሚፈልግ ነው። የቀሩን ደቂቃዎች ወደ ሙዚቃ ምሽቱ ምርጥ ዜማ ቢሄዱ ምን ይመስላል?
መልካም ነው። መልካም አዲስ ዓመት አድማጮቻችን። አሉላ መልካም አዲስ ዓመት እንኳን አደረሰ።
እንኳን አደረሰ። ተከታዩን የትዝታ ዜማ ነው የምንጋብዛቸው። ወደ ኋላ የሚወስድ ይመስላል። የትዝታው አቀማሪዎች ከተማ መኮንንና በዛው ቀስፋው ናቸው የሚያቀነቅኑ።
እናመሰግናለን ለሙዚቃ ግብዣ። ይቀጥላል አድማጮች፣ እንሰነባበታችሁ። እዚህ በስቱዲዮ ፕሮግራሙን በመምራት ተግባር የተሳተፈችው ጽዮን ግርማ ስትሆን የዕለቱ ስርጭት አዘጋጅ ትዝታ በላቸው ናት።
አስተናጋጆቻችሁ አሉላ ከበደና
ሄኖክ ሰማእግዜር ነን። ቀጥሎ የትግርኛ ዝግጅት ይቀርባል። ነገ ከምሽቱ በአንድ ሰዓት ላይ በቀዳሚው ዝግጅት፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም።
ደህና ደሩ።
Now the DNA of a mom is the one to get down. ፈለጉ ሳይገ መደንገቴ ንዝች ምን ዝች ምታማምን መኛለህ ሮዛ አበባ ላይ ተኝቻለሁ ደክሞኝ